ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12738 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስትልን እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 27 ቀን 2009 ዓ.ም ነው። ከ76 ዓመታት በፊት በዛሬው ቀን በአርበኞች ታላቅ ተጋድሎ ፋሽስት ኢጣሊያ የተሸነፈበት ቀን ነው። እንኳን አደረሰን። አገር በቀል ፋሽስቶችም ዋጋቸውን የሚያገኙበት ጊዜው እየደረሰ ነው። ለሁለት ሰዓታት የሚቆየው ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ የደብዳቤዎች አምድ ዝግጅታችን፣ ከዚያም 76ኛውን ፋሽስት ኢጣሊያ ድል መመታት ምክንያት በማድረግ በቼኮስሎቫኪያ ተወላጅ በአዶልፍ ፓርልሳክ ተደርሶ በተጫነ ጆብሬ መኮንን ከተተረጎመ መጽሐፍ ምዕራፍ 22 የአውሮፕላን ቀብር በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የኢትዮጵያ ጉብኝታቸውን ያጠናቀቁት የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም ኮሚሽነር ዛይድ ራይ አል ሁሴን ሐሙስ ሚያዝያ 26 ቀን በሰጡት ጋዜጣዊ መግለጫ የተባበሩት መንግስታት ድርጅት አባላት ህዝባዊ አመጽ በተካሄደባቸው አካባቢዎች እንዳይንቀሳቀሱ በአገዛዙ የተከለከሉ መሆናቸውን ገልጸዋል። ኮሚሽነሩ በርካታ ሰዎች ያለፍትህ መታሰራቸው ያሳሰባቸው መሆኑን ገልጸው ብዙዎቹ የተወነጀሉት መሰረት በሌለው ክስ ነው ብለዋል። በየቦታው አገዛዙ ያካሄደው ፍጅት ነጻና ገለልተኛ በሆነ ዓለም አቀፋዊ ተቋም እንዲጣራ የተባበሩት መንግስታት ድርጅት ያቀረበውን ጥያቄ አገዛዙ ውድቅ ማድረጉን አስታውሰው አሁንም ሰራተኞች ወደ ቦታው እንዲሄዱ አገዛዙ መፍቀድ አለበት ብለዋል። ኮሚሽነሩ አፋኝ የሆነውን የሽብርተኛ ህግ አውግዘው የወያኔ አገዛዝ ጋዜጠኞችና ብሎገርስን የፖለቲካ ድርጅቶች አባላትን ለማሰር ለሽፋን የሚጠቀምበት ነው ካሉ በኋላ መሻሻልና መለወጥ አለበት የሚል መልእክት አስተላልፈዋል። የታሰሩት እስረኞች በአስቸኳይ እንዲፈቱና አገዛዙ የፖለቲካውን ይዘት እንዲያሻሽልም ጠይቀዋል። ላለፉት ዓመታት የወያኔ አገዛዝ የሀገሪቱን ኢኮኖሚ በጥምር አሃዝ ማደጉን በተደጋጋሚ ሲያራዝን የቆየ ቢሆንም በአሁኑ ወቅት ሀገሪቱ በብዙ መለኪያዎች በጣም ወደ ኋላ የቀረች መሆኗን አንድ ጥናት አጋልጧል። ተገኘ ለተባለው እድገት የሀብት ምንጩ የውጭ እርዳታና ከውጭ ሀገር በሚገኝ ብድር መሆኑን ጥናቱ ጠቅሶ እነዚህ እየቀነሱ ሲመጡ ችግር ሊያጋጥም እንደሚችልም አብራርቷል። ጥናቱ በተጨማሪ ይፋ ባደረገው መረጃ መሰረት በፈረንጆቹ አቆጣጠር 2016 አገሪቱ ንጹህ ውሃ በማግኘት በኩል ከ186 አገሮች 174ኛ ሆና መመደቧ ለዜጎቿ መልካም የመጸዳጃ አገልግሎት በመስጠት በኩል 161ኛውን ደረጃ መያዟ ምን ያህል ኋላ ቀር መሆኗን ያሳያል ብሏል። በትምህርት ደረጃም ኋላ ከቀሩት የዓለም አገሮች ውስጥ አንዷ መሆኑ የተገለጸ ሲሆን ትምህርት ከጀመሩ ህፃናት መካከል ግማሽ የሚሆኑት 8ኛ ክፍልን እንኳን እንደማይጨርሱ ጠቁሟል። በእርሻ ምርታማነት ከ186 ሀገሮች መካከል 154ኛ ቦታ ላይ መመደቧ የተገለጸ ሲሆን ይህም በአየር ጠባይ መለዋወጥ ሆነ በሌላ ምክንያት የምግብ እጥረት አስጊ ከሆኑባቸው ቦታዎች መካከል አንዷ ሆና እንድትመደብ አድርጓታል ብሏል። በአጠቃላይ በተባበሩት መንግስታት ድርጅት የህብረተሰብ የእድገት መለኪያ ከ186 ሀገሮች መካከል 174ኛ መሆኗ ከዚህ በፊት የተገለጸ ሲሆን ከ25 እስከ 30 ሚሊዮን የሚሆን ህዝቧም የመጨረሻ መናጢ ደሃ መሆኑ መገለጹ ይታወሳል። 400 ሚሊዮን ብር የወጣበትና አገዛዙ ከውጭ አስመጣው ማዳበሪያ አርሶ አደሮች ለመውሰድ ፈቃደኛ ባለመሆናቸው ምክንያት ተከማችቶ የሚገኝ መሆኑን የዜና ምንጮች ገልጸዋል። ያገዛዙ ባለስልጣኖች አርሶ አደሮችን ሳይማክሩ በማናለብኝነት በባንክ ብድር ያስመጡት ማዳበሪያ በመጋዘን ተጥሎ ያለ ሲሆን ወሳጅ በመጥፋቱ ምክንያት ማዳበሪያውን ያስመጣው ያገዛዙ ክፍል የመጋዘን ኪራይና የባንክ ወለድ እየገፈገፈ ነው ተብሏል። አርሶ አደሮች ማዳበሪያውን ለመግዛት ፈቃደኛ ያልሆኑት ማዳበሪያው ካፈር ጋር አይስማማም በማለት ነው። ባለፉት አመታት ለምርታማነት ተቃሚ ያልሆነና አፈሩን የሚያባላሽ ማዳበሪያ ከውጭ ያስመጡ ለህዝቡ በግዴታ በመሸጥ ከፍተኛ ዝርፊያ ሲያካሂዱ የነበሩ ድርጅቶች አርሶ አደሩን በማስገደድ ሸጣው ትርፍ ያጋብሱ እንደነበር የሚታወቅ ሲሆን ከተካሄደው የህዝብ አመጽ በኋላ የህዝቡ እንቢተኛነት እየጨመረ በመሄዱ ለመሸጥ አለመቻላቸውን ለማወቅ ተችሏል። የዓለም አቀፉ የቀይ መስቀል ማህበርና የኢትዮጵያ ቀይ መስቀል ድርቅ ባጠቃቸው አካባቢዎች ለሚኖሩ ቤተሰቦች የከብት መኖ እያከፋፈሉ መሆናቸውን ገለጹ። 1800 ለሚሆኑ ቤተሰቦች 43000 እስር መኖ የታደለ ሲሆን ይህም ለሚቀጥሉት 2 ወራት የቀንድ ከብቶችንና ሌሎች እንስሳትን የሚመግብ መሆኑ ታውቋል። ለእያንዳንዱ ቤተሰብ በሳምንት 3 እስር መኖ የሚሰጥ ሲሆን ይህም ለሁለት የቀንድ ከብቶች ወይም 12 ለሚሆኑ የቤት እንስሳት በቂ መሆኑ ተገልጿል። ግብጽ 24 ራፋኤል የተባሉ ተዋጊ አውሮፕላኖችን ከፈረንሳይ ከገዛች ወዲህ 1500 ኪሎ ሜትር ርቀት ካለው ቦታ ላይ የአባይን ግድብ ልታጠቃ እንደምትችል ሜሞ ሚድል ኢስት ሞኒተር የተባለ ጋዜጣ አርብ ሚያዝያ 27 ቀን ባሰፈረው አምዱ ላይ ገልጿል። ጋዜጣው በተጨማሪም የወያኔ አገዛዝና የሱዳን መንግስት ህገወጥ ዝውውርና የኮንትሮባንድ እቃዎችን ለመቆጣጠር ነው በሚል በቅርቡ በወሰን አካባቢ የጋራ ስምሪት ያደረጉ መሆናቸውን ገልጾ ዋናው ዓላማው ግብጽ በአባይ ላይ ለማካሄድ ላቀደችው ጥቃት የጋራ መከላከያ ለመፍጠር ነው ብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ጤና ይስጥልኝ አድማጮቻችን፣ የዛሬውን የደብዳቤዎች አንድ ፕሮግራማችንን የምንጀምረው ደቂቀ ገሞራ ከዋሸራ በላኩልን ደብዳቤ ይሆናል። የፍኖት አዘጋጆችና ቤተሰቦች እንደምን ሰነበታችሁ? እንኳን ለኢትዮጵያ አርበኞች የድል በዓል አደረሳችሁ። ዛሬ የኢትዮጵያ አርበኞች ወራሪውን የፋሽስት ጣሊያን ጦርን በዱር በገደሉ ተጋድለው ደማቸውን አፍሰው አጥንታቸውን ከስከሰው እጅግ ዘመናዊ የሆኑ የጦር መሳሪያዎችን የታጠቀውን የወራሪ ሰራዊት በአንጻሩ ኋላቀር በሆነው የጦር መሳሪያዎች ተፋልመው እብሪተኛው አረመኔን ድል ለነሱ እናቶቻችን እና አባቶቻችን ክብርና ሞገስ እስከ ማዕዘኑ ይገባቸዋል። በወቅቱ የነበረው የአርበኞች አደረጃጀትና ዝግጅት ለድል አድራጊነት ይበቃል ብሎ መገመት ይከብድ ነበር። በጦርነቱ መሃል የጦርነት ስልታዎችና ብቃት የነበራቸው ወጣት አርበኞች የማዋጋት ብቃታቸውንና ጀግንነታቸውን ያስመሰከሩበት ነበር። ይህ 5 አመታትን የወሰደ ጦርነት ለድል ያበቃው ስልት ጠላትን ፊት ለፊት ከመግጠም ይልቅ በደፈጣ በተካሄደው የሽምቅ ጥቃት እንደነበር የታሪክ ድርሳናት ያስረዳሉ። በዚህ ጦርነት የጀግና ተሰሚነትና ክብር ያገኘበት ነበር። ምንም እንኳን ንጉሱ ህዝብንና አገርን ለወራሪ ጠላት ተተው በተሰዎቻቸው ይዘው ቢሰደዱም ህዝቡ ደሙን አፍስሶ የጠላትን ኃይል ድባቅ መጥቶ በጠላት ተጠላ የነበረችውን ሰንደቅ ዓላማ ከፍ አድርጎ ማውለብለብ ችሏል። የኢትዮጵያ ህዝብ ከዳር እስከ ዳር ባንድነት ቆሞ የታገለው የአገሩን ክብርና ሞገስ ለማስከበር በመሆኑ ይኸው እስከዛሬ ሲዘከር ይኖራል። በዚህ ደብዳቤ ጀግኖች አርበኞችን ሳከብር ለወራሪው ፋሽስት ጦር ያደሩትን ባንዳዎች ከሰማይ ሰማያት የወረደ አንዳች ነፋሪት ኃይል አንፍሮ አንድዶ ይፍጃቸው ይራገማለሁ። ባንዳ፣ ካዲ፣ አድርባይ፣ እበላባይ ለጠላት አፋሽ አጎንባሽ ሁሉ ባገርና በህዝብ ያደረሱት ጉዳት እንዲባጭሩ ተዘርዝሮ የሚያልቅ አይደለም። ከድል በኋላ ንጉሱ ባንዳዎችን ሾሙ። በርካታ አርበኞችን በስቅላት በጥይት ወዘተ ገደሉ። ለባንዳዎች ሹመት ሰጡ። አርበኞችን በተቀናቃኝነት ፈርጀው ፈጇቸው። ነበላይ ዘለቀን በተክለ ሃይማኖት አደባባይ ሰቀሉ። በአጼ ኃይለ ሥላሴ መንግስት ዙሪያ ባንዳዎች ከንጉሱ ጋር ነገሱ። አርበኞች ለጦማዳሪነት ሲዳረጉ ባንዳዎች ሰፋፊ ቀላል ተሸልመው ነበር። ባንዳ አገር ቀሳፊ ብቻ ሳይሆን አገር አጥፊና አርበኛን ገፊ ነው። እነዚህ ለፋሽስቱ የጣሊያን ጦር ያደሩ አሜከላዎች የአርበኞችን እንቅስቃሴዎች በቅርቡ እየሰለሉ አስፈጅተዋል። ልክ በእነዚህ ለጣሊያን ባደሩ ባንዳዎች እግር የተተኩ ባንዳዎች ፋሽስታዊውን ደርግ ለማስወገድ የሚካሄደውን ትግል እንዲሽመደመድ አድርገውታል። ኢህአፓ ከ1967 እስከ 1968 ዓመተ ምህረት ባካሄደው ህዝብን የማደራጀት ዘመቻ በሁሉም የአገሪቱ ከተሞችና ዋና ዋና የገጠር መዳረሻዎች መዋቅሩን ዘርግቶ ወታደራዊውን አገዛዝ ድጋፍ አሳጥቶት ነበር። ፋሽስቱ ደርግ ይዘው ይጨብጠውን በማጣት በህዝባዊ አመጽና ተቃውሞ ተወጥሮ በነበረበት ወቅት ደርግን ተጠግተው ስልጣን ለመጨበጥ የቋመጡ እንደ መኢሶን የሚባለው ድርጅትና መሰሎቹ ለደርግ አድረው ትግሉን ጎዱ። የኢህአፓን አባላትና ደጋፊዎች ጨፈጨፉ። ባንዳ ልበድፍን ነውና ሲነግሩት አይሰማምና ደርግን ዘርጠጠው ስልጣን ለመጨበጥ የቋመጡት እየተለቀሙ በደርግ ተገደሉ። በኋላም ከኢህአፓ ውስጥ የወጡ አንጃ ፈጥረው ድርጅቱን ሰነጠቁት። እነዚህኞቹ እጅግ አረመኔ ግብረ ስየል በእህት ወንድሞቻቸው ላይ በመፈጸም በደርግ ተሹመዋል፣ ተሸልመዋል። እነዚሁ ጉዶች በዚህ በዘረኛው ወያኔም ተደማጭነት አግኝተው ዛሬ በወያኔ ዘረፋ በመሳተፍ ከፍተኛውን ድርሻ መያዛቸው የሚታወቅ ነው። ሁሉንም ባንዳዎች አንዳች እሳተ ገሞራ እምሽክ አርጎ ይፍጃቸው። ባንዳና አንጃ ተወራራሽ ባህሪ ያላቸው፣ ሁለቱም ካዲዎች ናቸው። ሁለቱም ለጠላት መጎንበስን እንደ ብሂል ይቆጥሩታል። ሁለቱም የታዋቂ ታጋዮችን ስም በማጥፋት ዘመቻ ከመሰማራታቸውም በላይ የወጡበትን ድርጅት ህልውና ለማጥፋት ለጠላት ምስጢራዊ ሰነዶችን አሳልፈው ይሰጣሉ። እነዚህንም አንዳች ግዙፍ አውሬ በጥርሶቹ አድቅቆ ይሰልቅጣቸው። አባቶቻችንና እናቶቻችን በፋሽስት ጣሊያን ወራሪ ጦር ላይ የተቀዳጁትን ድል እኛም በዘረኛው ወያኔና በቢጤዎቹ ላይ እንቀዳጃለን፣ እናቸንፋለን ሲሉ ደቂቀ ገሞራው ከዋሸራ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የሬዲዮ ፕሮግራሙ አድማጮች በሙሉ እንደምን ከርማችኋል? ግንቦት 20 የኢትዮጵያውያንና የሀገራችን መርገም ሲሆነው 26ኛ ዓመት ሊደርስ ይኸው በኔ ስሌት ይህችን ደብዳቤ ስጽፍላችሁ አንድ ወር ብቻ ቀረው። ቅድመ 1983 ዓ.ም ወያኔ የትግራይ ህዝብ ነጻ አውጪ ብሎ ማወጁን በተለያዩ መቀስቀሻ ነጥቦች ካርተኛ የማስመሰል ስራዎችን ሰርቷል። በመላው የትግራይ ህዝብ ዘንድ በተለይም ከ1970ዎቹ ዓመተ ምህረት ጀምሮ ድጋፍ አግኝቷል። የትግራይ ህዝብ ድጋፍ ከአንዳንድ የተሳሳተ መረጃ ያላቸው ወገኖች ወያኔንና የትግራይ ህዝብን በአንድ ገበታ የተቋደሱ አድርገው ይገምቷቸዋል። ትልቅ ስህተት ነው። ቅድመ 1983 ዓመተ ምህረት ከትግራይ ውጪ ወታደራዊ ደርግ በወጣቶች ላይ የነጻ ወታደራዊ አገልግሎት አዋጅ ሲያወጅ በትግራይ ምድርም የትግራይ ወጣቶች በግዳጅ ወያኔን እንዲያገለግሉ ይገደዱ እንደነበር ስንቶች ያውቁ ይሆን? የወያኔ የባህል ጋንታ በየመንደሩ እየዞሩ ወጣቶችን አባል እንዲሆኑ ሲጠይቁ አሉታዊ መልስ ከሰጡ ቀሚስ ይልበስ የሚል ስድብና ጾታዊ ተጽዕኖ ሲደረግ አልነበረምን? የወያኔ አባል መሆን አልፈልግም ለሚል የትግራይ ወንድ ወጣት ቀሚስ ይልበስ የወያኔ መቀስቀሻ የቱን ያህል በሴቶች ላይ ያለውንና የነበረውን ንቀትስ አያመለክትምን? በርካታ ወላጆች እኮ ለወያኔ ልጆቻችንን አንሰጥም ይሉ የነበሩ እስራት ይደርስባቸው ነበር። ጠንከር ከረር ያለ ተቃውሞንም ያሰሙ እስከ ግድያ የሚደርስ እርምጃም ተወስዶባቸው ነበር እኮ። የትግራይ ህዝብ ከወያኔ ተጽዕኖ ነፃ እንዲሆን መጠበቅ ከጥቃት መከላከል የነበረበት ወታደራዊው ደርግ ክፍለ ሀገሩን ጥሎ ሲወጣ ህዝቡ ከወያኔ ጎን እንደሚቆም እኮ ወቅቱ ግድ ይለው ነበር። ስለዚህ ቅድመ 1983 ዓመተ ምህረትም ሆነ ድህረ 1983 ዓመተ ምህረት ወያኔ በትግራይ ህዝብ በሙሉ ይወደዳል፣ ይደገፋል ወይም ሙሉ በሙሉ ይጠላል የሚል ድምዳሜ ስህተት ነው። ዛሬም የእውነታ አልተለወጠም። ወያኔ አምርረው የሚጠሉት እንዳሉ ሁሉ የሚወዱትም አሉ። እርግጥ ነው ዛሬ ከአፍቃሪ ወያኔዎች ይልቅ የወያኔ ጠላቶች በትግራይ ምድር እየበረከቱና በቁጥር እየጨመሩ መምጣታቸው የሚካድ አይደለም። በአዲስ አበባ እንኳን የካፍቃሪ ወያኔነት ይልቅ ተቃዋሚ የሆኑ የትግራይ ተወላጆች ቁጥር እየጨመረ መምጣቱን መመልከት ይቻላል። እንግዲህ የኢትዮጵያ በወያኔ መበታተንና መከፋፈል ጉዳቱ ለሁሉም ኢትዮጵያዊ ነው። በዘር፣ በጎሳ፣ በሃይማኖት በቋንቋ ወዘተ መከፋፈሏን ቢሆን እንኳንስ ኢትዮጵያውያንን ወያኔዎችን እራሱ ማቃጠሉና መፍጀቱ የማይቀረው ነት ነው። ለትግራይ ህዝብም ሆነ ለሌላው ኢትዮጵያዊ ሁሉ የህልውናው መሰረት መበታተንና መከፋፈል ሳይሆን መፋቀር፣ መተባበርና ወያኔን በጋራ መታገል መሆኑን ለትግራይ ህዝብ የማሳወቅ የማስተማርና የትግራይን ህዝብ ከታሰረበት የወያኔ የጭቆና ሰንሰለት እንዲላቀቅ የትግራይ ምሁራን ትልቁን ኃላፊነት መቀበል አለባቸው። ግንቦት 20 ለኢትዮጵያውያን የነጻነት ቀን ሳይሆን የባርነት ቀን ነው ብለው የትግራይ ምሁራን ራሳቸውን መለወጥ ከቻሉ በህዝብ ውስጥ ብዙ ለውጦች መነሳሳት ሊመጣ እንደሚችል የማይካድ እውነት ነው። የምሁራንን ዝምታ የሚለቁመው የጥቅም ተገዢ መሆን ገዢ ሐሳብ መሆኑ እንዳለ ሆኖ ሌሎች በርካታ ምክንያቶችም ይኖራሉ። አንድ የትግራይ ተወላጅ ጸረ ወያኔ ከሆነ ከሃዲ የሚል ታፔላ በወያኔ እንደሚለጠፍለትም በዚህ በአዲስ አበባም እየተመለከትነው ነው። ይህንን የመጨቆኛ ገመድ መበጠስ በቅድሚያ የሚችለው የተማረ የሚባለው የህብረተሰብ ክፍል እንደሆነ የተለያዩ ሀገራት ተሞክሮ ይነግረናል። ግንቦት 20 የባርነት ቀን ነው ብሎ መናገር ቢከብድ ለግንቦት 20 በዓል አከባበር ላይ ላለመገኘት መወሰን፣ ቤተሰብን ማሳመን፣ ዘመድ አዝማድን እንዲሁም ከጓደኞቻቸው ጋር ግንቦት 20 በዓላችን እያልን በየአዳራሾቹ መሰባሰብና መገኘት በቃ ማለት አብይ ስራ ቢያደርጉት ለውጥ ያመጣሉ የሚል እምነት አለኝ። ወያኔን በመታገል በወያኔ ይደርስብናል በሚል ከሚደርስ ዝምታ ይልቅ ለህዝባዊ ትግል የራስን አስተዋጽኦ ካለማድረግ መቆጠብ እንደኔ ዘርፈ ብዙ በሆነ መልኩ ጉዳቱ ያመዝናል። ስለዚህ ጸረ ወያኔ የሆነውን ትግል ለመደገፍ ለመቀላቀል የመጀመሪያው ከሚባሉ ለመመደብ ይህችን ደብዳቤ ልኬያለሁ። በግንቦት 20 የወያኔ በዓል ላይ ላለመገኘት ወስኛለሁ። ሌሎቻቸውም ግንቦት 20 የነጻነት ሳይሆን የባርነት ገመድ ሆኖ የሆነበት ቀን ስለሆነ በበዓሉ ላለመገኘት ከዛሬ ውሳኔያችሁን አሳውቁ። በህዋት በዓል ላይ ላለመገኘት ወስኑ። ተክለሃይማኖት ተስፋ እግዚእ ነኝ ከአዲስ አበባ።
ሰላም ጤና ይስጥልኝ የፍኖት አዘጋጆች እንዴት ከረማችሁ? እስኪ የታዘብኩት ላካፍላችሁ። የሀገራችን የህዝብ ቁጥር ጭማሪና የኢኮኖሚ እድገታችን ተመጣጣኝ አለመሆን ከብልሹ ስርዓቱ ጋር ሲደመር እያደረሰ ያለው ችግር በቀላል የሚታይ አይደለም። በተለያዩ ምክንያቶች ለስራ ጉዳይ ወደ ተለያዩ የሀገሪቱ ክፍሎች እንቀሳቀሳለሁ። በሐረር፣ በጅማ፣ ኤሊባቡር፣ አሩሲ፣ ጎጃም፣ ጎንደር፣ ሸዋ ወዘተ በስፋት እንቀሳቀሳለሁ። በሁሉም የሀገሪቱ አካባቢዎች የቤተሰብ ቅድ አተገባበርን ወን ለማድረግ በየአካባቢው ያሉ የጤና ተቋማትና የኤክስቴንሽን ሰራተኞች በስፋት ትምርት ይሰጣሉ። እንዲያውም በተወሰኑ ያማራና የኦሮሞ ተወላጆች በሚገዙበት አካባቢ እስከ ማምከን የደረሰ እርምጃ በወያኔዎች እንደምፈጸም መረጃው አለ። ዘንድሮ ወደ ትግራይ ክልል በተወሰኑ ቀናት አቅንቼ ነበር። ጊዜው አጭር ቢሆንም በሁሉም የትግራይ ዞኖች በመንቀሳቀስ ችያለሁ። በሁሉም አካባቢዎች ስለቤተሰብ ምጣኔ አጠቃቀም ከገጠርና ከተማ ነዋሪዎች ጋር ሰፊ ውይይት አድርጌያለሁ። በዚህ በሁሉም የትግራይ አካባቢዎች የቤተሰብ ምጣኔና የወሊድ ቁጥር ላይ የሚሰጥ ትምህርት የለም። የጤና ተቋማትም በዚህ ላይ አትኩሮት እንዲሰጡ አይነገራቸውም። በዚህ የትግራይ የወሊድ መጠን ብሔራዊ የወሊድ መጠን እጅግ የጨመረ መሆኑን መረዳት ማረጋገጥ ችያለሁ። የሀገሪቱ አመታዊ የወሊድ መጠን 2.6% ሲሆን የትግራይ ክልል የወሊድ መጠን ዛሬ ወደ 2.8% ማደጉን መረዳት ችያለሁ። ይህንን እውነታ ወደ ትግራይ አቅንቼ ከተረዳው በኋላ በመኖሪያ ሰፈሬ ያሉ የትግራይ ተወላጅ የሆኑ የቤተሰብ መጠን በህሊናዬ አመጣኋቸው። ወይዘሮ ለምለም ባለቤታቸው የህክምና ዶክተር የልጆች ብዛት 7፣ ወይዘሮ ስምረት ባላቸው እሳቸውም ነጋዴ የልጆች ብዛት 6፣ ወይዘሮ አልጋነሽ እሳቸውም ባለቤታቸው የመከላከያ አባሎች የልጆቻቸው ብዛት 5 መሆኑ በህሊናዬ መጣ። በተለምዶ አጠራር ሲግናል ተብሎ በሚጠራው የመከላከያ ጦር አባላት መኖሪያ ካምፕስት የሚታዩ የህፃናት ብዛትም ከአምሮ የመጣና በትግራይ ምድር ሲንቀሳቀስ አብረውኝ ለተመደቡ የክልሉ ተወላጆች በትግራይ ለምን የቤተሰብ ምጣኔ ህዝብ እንደማይጠቀም ጠየቋቸው። በትግሉ ወቅት የተዛባውን የህዝብ ቁጥር ለመተካት ነው የሚል ምላሽ ሰጡኝ። ከሽሬ እስከ መቀሌ ባሉት ትልልቅና ትንንሽ ከተሞች እንዲሁም የገጠሩ አካባቢዎች ሁሉ በህዝብ ብዛት እየተጨናነቁ መመልከት ከባድ አይሆንም። በግልጽ የሚታይ ነውና በአማራው፣ በኦሮሞው፣ በወላይታው ወይም በጉራጌ ወዘተ ውስጥ የወሊድ ቁጥጥር እቅድ ጥብቅ ክትትልና ቁጥጥር እየተደረገበት በትግራይ ፍጹም የማይታሰብ የመሆኑ ጉዳይ ፖለቲካዊ ግብ እንዳለው ከድምዳሜ መድረስ ከባድ አይሆንም። የትግራይ ህዝብ በዚህ እድገቱ የሚቀጥል ከሆነ ራሱን እጥፍ የማድረጊያ ጊዜ አጭር ይሆናል። ወያኔ በዚህ ስሌት መሰረት በ21 አመታት ውስጥ የትግራይ ህዝብ ቀድሞ ከነበረው የ3 ሚሊዮን ህዝብ እጥፍ ያደርጋል ማለት ነው። የትግራይ ህዝብ የቤተሰብ ምጣኔ እንዳይጠቀም ሌላው ህዝብ ላይ እስከማምከን የደረሰ እርምጃ በእናቶች ላይ የሚወሰድበት ምክንያት ትርጓሜው ፖለቲካዊና ዘረኝነት ሆኖ ይታያል። ወያኔ እስከ 100 አመት ገዛለው ብሎ ያቀደ ስለሆነ የትግራይ ህዝብ በ2.8% አመታዊ እድገት የሚቀጥል ከሆነ አማራውንም ኦሮሞውንም መብለጥ የሚችልበት ጊዜ መጠን ረጅም አይሆንም። ቁጥራቸው እጅግ በርካታ የሆኑ የትግራይ ወጣቶች ወደ አዲስ አበባ እንዲፈርሱ የሚደረግበት ዋንኛ ምክንያት ለሁለት ፖለቲካዊ ምክንያቶች መሆኑንም በስፋት ይነገራል። የመጀመሪያው በፈጣን የትግራይ ህዝብ እድገት መሬት ቁና የሆነች መምጣቷ እንደ መፍትሄ የተወሰደው ወጣቱን ክፍል ወደ አዲስ አበባ ማስፈር መሆኑ ስለታመነበት ነው። በረጅም ጊዜ የወያኔ እቅድ ደግሞ በአዲስ አበባ የትግራይ ተወላጆችን ቁጥር በመጨመር የደረሰበት ያለውን ፖለቲካዊና ማህበራዊ ጫናን ለመቋቋም መሆኑም በስፋት ይነገራል። እውነትነቱንም የሚያረጋግጡ በርካታ የወያኔ ተግባራት በተጨባጭ ይታያሉ ሲሉ መልእክታቸውን ከአየር ጤና አዲስ አበባ ያደረሱን ቸሩ አስፋው ናቸው።
ተከታዩን ደብዳቤ ላኩልን አየለ ደምሰው ከጃልሜዳ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና ለፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታዬን አቀርባለሁ። አንዳንድ ጊዜ ፈገግ የሚያደርግ ከተገኘ መዝናናት ለሰው ልጅ በጣም ተፈልጋጊ ከሆኑ ነገሮች ውስጥ አንዱ ነው። ታዲያ ፈገግ ቢያደርጋችሁ ብዬ እቺን ቀልድ መሳይ እውነታ ላኩላችሁ። በ1992 ዓ.ም ተመረተ በአዲስ አበባ ከተማ ለሚገኙ መምህራን በወያኔ ሚኒስትሮች የተመረጠ የ15 ቀን ሴሚናር መሰል ማደንቆሪያ ስብሰባ ተካሂዶ ነበር። ይህ ሴሚናርና ስብሰባ ወያኔ መስሚያ ጆሮ መመልከቻ አይንና ማገናዘቢያ ህሊና ቢኖረው ኖሮ ትልቅ ትምህርት ተሰጥቶት ነበር። መምህሩ ከአለምንም ፍራቻ ሐሳቡን ጥያቄውን አመለካከቱን ሁሉ ለወያኔ በግልጽ አሳውቆ ነበር። ከሙያ ትምህርት ውድቀት እስከ አገር ማፍረስና ህዝብ መበተን ያሉ እና የነበሩ የወያኔ ተግባሮችን ሁሉ አሳውቆ ነበር። ወያኔ ግን ጆሮ አልባና ህሊና አልባ በመሆኑ የስብሰባው ውጤት 0 ነበር። በዚህ አመት በዳግማዊ ምኒልክ ትምህርት ቤት አዳራሽ ከተሳተፉ መምህራን መካከል ለወያኔ ይጠቅመዋል ወያኔንም ይገልጻዋል በሚል አንድ ቀልድ መሳይ ቁም ነገር በስብሰባው ተሳታፊ ተነግሮ ነበር። ላካፍላችሁ። የቀልድ መሰል ቁም ነገር ተናጋሪው መምህር ሲናገሩ አንድ መንኩሴ አይጥ ነበረች። እማው አይጥ የትውልድ ቦታዋና እድገቷ ከአዲስ አበባ ቄራ አካባቢ ነበር። እማው አይጥ ከውልደት እስከ እርጅና ዘመኗ ውሸታም ጉረኛና ጋዲ ነበረች። ማሃያይቲት የኑሮ ደረጃዋ እየተቀየረ ስለመጣ በስተመጨረሻ የመኖሪያ ቦታዋን ከቦሌ ወሎ ሰፈር አደረገች። በርካታ ጊዜያትንም በወሎ ሰፈር አሳለፈች። የመሞቻ ጊዜዋ እየተቃረበ ሲመጣ ወዳጅ ዘመዶቿን ከሁሉ ክፍለ ሀገሮች ሰብስባ ጠራች። የስብሰባ ቦታውም ለሁሉም አመች እንዲሆን 4 ኪሎን መረጠች። በጥሪው መሰረት ከሁሉም ክፍለ ከተሞች የተጠሩ አይጦች በስብሰባው ላይ ተገኝተዋል። ሁሉም ልጆቿና የልጅ ልጆቿ ሁሉ ተጠርተዋል። እማሆይ አይጤት እየተደገፈች ወደ ተዘጋጀላት መድረክ ወጣች። ያዳራሹን ማይክሮፎን ተቀበለች። ጥሪዬን አክብራችሁ ለስብሰባ በመገኘታችሁ አመሰግናለሁ አለች። ዛሬ የጠራኋችሁ እድሜ እየገፋ እንደመምጣቱ መጠን ለልጆቼና የልጅ ልጆቼ ኑዛዜን እንድታዳምጡኝ ነው አለች። ተሰብሳቢ በሙሉ ኑዛዜውን ለመስማት ጸጥ አለ። እማሆይት ይትቀጠለች። ጀግና ነኝ፣ የዲሞክራሲ ታጋይ ዝነኛ ነኝ። በዚህም የቀብር ስነ ስርዓቴንና የቀብር ቦታዬ መሆን ያለበትን ዛሬ በኑዛዜ መልክ አፈሳለሁ አለች። የቀብር ቦታ ደብረ ሊባኖስ እንዲሆን ወስኛለሁ። ስለዚህ ልጆቼና የልጆቼ ይህንን ተግባራዊ እንዲያደርጉ ተናዝዣለሁ። ይህን ያላስፈጸመ ኑዛዜን የሻረ አሸባሪ ነው፣ ጸረ ሰላም ነው፣ ትምክህተኛና ጠባብ የሚል እርግማኗን አፈሰሰች። በአዳራሹ የነበሩ አይጦች ተጋባዦቹም ልጆቿም የልጅ ልጆቿም ተደናገጡ። ምንም አይነት ተቃውሞም ድጋፍም ሳይሰጥ ስብሰባው ተጠናቀቀ። የማሆይ አይጥ ልጆችና የልጅ ልጆች በማግስቱ ለብቻቸው ለመሰብሰብ ቀጠሮ ይዘው ተለያዩ። በማግስቱ በቀጠሮ ቦታ ተገናኝተው ውይይታቸውን ቀጠሉና ከውይይቱ በኋላ በቀጥታ ወደ እናታቸው እማሆይ አይጥ ዘንድ ደረሱ። ሐሳባቸውንና ጥያቄያቸውን እንዲናገሩ የወከሉት በእድሜ አንጋፋ የሆነው መልእክቱን መናገር ጀመረ። እናታችን እማሆይ አንቺን ለመቅበር አስከሬን ተሸክመን ደብረ ሊባኖስ ድረስ እንዴት እንደምንሄድ ቸገረን። በአውቶቡሱ ቀዳዳዎች ወንበሮች ስር እንዳንደበቅ ጠላቶቻችን ሰዎች ካገኙን ይጨርሱናል። በግራችን እንዳንሄድም ጠላታችን ድመት ካገኘን ይበላናል። ደኖችን እየመረጥን ከዛፍ ዛፍ እየዘለን እንዳንሄድ እባብና እኛን በሊታ የሆኑ ወፎች ይለቅሙናል። ታዲያ ይህንን ሁሉ ማድረግ የማይቻል ነገር እንዴት ትፈርጅብናለሽ? አሏት። እማሆይቲትም ከትበላ ስቃ የተባለ ነገር ሁሉ ተደርጓል፣ የተባለ ነገር ሁሉ ይደረጋል ያላችሁ ማን ነው? ሁሉንም የተናገርኩት በጠላቶቼ ላይ ለመጎረር ነው፣ ውሸት ነው አለቻቸው። ታዲያ ወያኔም እንደማሆይቲት ውሸት ክህደት የተወለደበት ያደገበትና ያረጀበት ነው። ወያኔ ጃጅቶ በሞት አፋፍ ላይ ያለ ከአዲስ አበባ ሳተላይት ላመጥቅ ነው፣ ከመቀሌ ዩኒቨርሲቲ በመለስ ስም የተሰየመች መንኮራኩር ላመጥቅ ነው፣ የኒውክሌር ኃይል ለሰላማዊ ግልጋሎት ማምረት ሊጀምር ነው እያለ ውሸትን እየቀደደልን ነው። በሌላ በኩል ህዝብ በረሃብ እየተገረፈ ነው። አዎ ፋሽስታዊው ደርግ በሞት ዋዜማው ላይ ሆኖ በርካታ ዩራኒየም ወደ አገር አስገብቶ ነበር። በውድቀቱ ወቅት ያደረሱት ጉዳትም የሚዘነጋ አይደለም ሲሉ አየለ ደምሰው ከጃል ሜዳ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ራዲዮ እንዲሁም ለኢትዮጵያ ህዝብ። በዚህ በፍኖተ ራዲዮ በተለያዩ ወቅቶች ከቀረቡት ትንታኔዎች አንዱ የህዝባዊ ትግል ምንነት ላይ የተሰጡ ትንታኔዎች ናቸው። ህዝባዊ ትግል በሀገር ህልውናና በህዝብ ጥቅምና ፍላጎት ላይ የተመሰረተ ሊሆን የግድ ነው። ሀገርና ህዝብ የህዝባዊ ትግል ደምና አጥንት ድርና ማግናቸው። የህዝባዊ ትግል እስትንፋሱ ሀቅ ነው። ከሀቅ የተፋታ ሁሉ በህዝባዊ ትግል ሊጠራ አይቻለውም። ህዝባዊ ትግል ጉረኝነትን፣ አድመኝነትን፣ ቆርጦ ቀጥልነትን፣ ወሽካታነትን፣ ዘራፊነትን፣ አጉራ ዘለልነትን ይጸናወታል። ከህዝብ ጥቅምና ፍላጎት ውጪ የሆነ ሁሉ የህዝባዊ ትግል ጠላት እንጂ ወዳጅ አይባልም። የህዝባዊ ትግል ሞተሩ፣ አንቀሳቃሹ፣ ተንቀሳቃሹ፣ መካሪው፣ ዘራሪው፣ ተማካሪው፣ ተመካሪው ሌላ አንዳች ባድ የሆነ ኃይል ሳይሆን ራሱ ህዝብ ነው። እኛን የኢትዮጵያ ህዝብን ትግል ሊመራ ሊመክርበትና ሊዘክርበት ሙሉ ስልጣን ያለው የኢትዮጵያ ህዝብ ብቻ ነው። የኢትዮጵያ ህዝብ ሀገሩን ከተቃጣበት ማት ለማዳን የተጫነበትን የዘረኛ ቀንበር ከተከሻው ጥሎ አድቆ ትቢያ ለማድረግ ራሱ ይታገላል እንጂ የሞግዚት ታጋይ አያሻውም። በኢትዮጵያ ህዝብ ትግል ጉዞ ላይ በርካታ የትግሉን እንቅፋቶችና ትግሉን አዋኪ የሆኑ ሁኔታዎች ተከስተዋል። አንዳንዶች በህዝባዊ ትግል ስም የግል ሀብታቸውን ሲያካብቱ ይታያል። ሌሎች ደግሞ ህዝባዊ ትግሉን በተመለከተ የሚማከሩት ከኢትዮጵያ ህዝብ ጋር ሳይሆን ከባዕዳን ኃይሎች ጋር ነው። ምክርና እርዳታ የሚቀበሉት ከሀገራችን ደመኛ ጠላቶች ነው። የኤርትራው አምባገነን ሺህ ጊዜ ንስሐ ቢገባ እንኳን ለኢትዮጵያ በጎ ያስባል ማለት ሀገርን መግደል ለመሆኑ በስፋትና በጥልቀት የተገለጸ ጉዳይ ሆኖ ሳለ አንዳንዶች የትግል መመሪያ ስልት የሚቀበሉት ከዚህ ጉድ መሆኑ አነጋጋሪ ብቻ ሳይሆን አሳዛኝ መሆኑ ደጋግሞ ማንሳቱ የሚበጅ በመሆኑ እናነሳዋለን። ከሁሉም በላይ ከ26 ዓመታት ለውጥ አምጪው የኢትዮጵያ ህዝብ ወደ ጎን ተገፍትሮ ህልውናው ለአሜሪካና ለአውሮፓ መቸብቸቡ አሳዛኝ ሆኗል። እንደ ጀርመን እና እንግሊዝ የመሳሰሉ የአውሮፓ ሀገራት የወያኔን ፖሊሲና የስለላ መዋቅር በስልጠናና በቁሳቁስ አቅርቦት ያደራጁና ያጠናከሩ መሆናቸው እየታወቀ በወያኔ ላይ ተጽዕኖ ያሳድራሉ ብሎ ቅዠት እንጂ ሌላ ምን ሊባል ይችላል? አሜሪካ አዲስ ፕሬዝዳንት በተሰየመ ቁጥር በኢትዮጵያ ሁኔታ አዲስ ወይም ወያኔን ሊያስወግድ የሚችል ሁኔታ እንደሚፈጠር ራሳቸውን አታለው ሌላውንም ለመሸጥ የሚስማሙ በፖለቲካ ድርጅት ስም ቁማር የሚቆምሩ በስተዋል። ከጥንት ጀምረን እኛ እንዳነበብነውና እንደተረዳነው አሜሪካ ዲሞክራሲን አዋላጅ ሳትሆን ዲሞክራሲን አጨንጋፊ ናት። አሜሪካ ያገዛዝ ለውጥ የሚል አጉል የሆነና ህዝብ ያልመከረበት የመንግስት ግልበት አውችን ያካይረች ውጤቱ ግን የህዝብ ልቂትና የሀገር መፈራረስ እንደሆነ እየታየ ነው። አሜሪካ አፍጋኒስታንን በጥብጣ ማባሪያ የለሽ ቁርሾ እንዲፈጠር በማድረግ ሰላም ከአፍጋኒስታን ሰማይ እንዲርቅ አድርጋለች። ኢራቅም ውሎ የጠፋባት የእርስ በርስ ፍልሚያ ውስጥ ገብታለች። ለዘመናት የተገነቡ የሶሪያ ከተሞች አፈር ትቢያ ሆነዋል። ለሶሪያ ህፃናት፣ ሴቶች፣ አረጋውያን፣ ወጣቶች፣ ጎልማሶች ስደት ተጠያቂዋ አሜሪካ ናት። ሳውዲን ተጠቅማ የመንን ወደ ጦርነት አውድማነት የቀየረችው እርሷ አሜሪካ ናት። ራሱ የአሜሪካ መንግስት የጥቂት ግዙፍ ኩባንያዎችን ጥቅም ለማስከበር የቆመ እንጂ የብዙሃኑን የአሜሪካ ህዝብ ጥቅም ለማስከበርና ለማስጠበቅ የቆመ አለመሆኑ የሚታወቅ በመሆኑ አሜሪካ የኢትዮጵያ ህዝብ ሀገሩን ሉዓላዊነት ለማስጠበቅ የተዘረፈውን መብቱን ለማስከበር የሚያደርገውን ትግል ትደግፋለች ብሎ መጠበቅ ጉምን በእጅ እንደመዝገን ያለ የቁም ቅዠት ነው እላለሁ። እዚህ ሀገር ቤት የህዝብን ድምጽ ከማዳመጥ የአሜሪካንና የእንግሊዝ አምባሳደሮችን ተዛዝ የሚያስፈጽሙ የተቋሚ መሪ የሆኑ ፕሮፌሰሮችን ያያዩ ታዝቤ ዝም አላልኩም። እርግማኔንም አውርጄባቸዋለሁ። በሞክዚት ጀርባ ተንጠልጥሎ የሚካሄድ ትግል ሳይሆን የህዝባዊ ትግል ማጅራት መቺነት ነው። አሜሪካ ሞኑ ሸሪኮቿ በኢትዮጵያ ዲሞክራሲያዊ ስርዓት እንዲሰፍን ሳይሆን ለነሱ አገልጋይ ሆነ አንዳች ቡድን ስልጣን ላይ እንዲቀመጥ ለመሆኑ በበኩሌ አልተጠራጠርም። በኢትዮጵያ ህልውና ከባለቤቱ ከኢትዮጵያ ህዝብ በላይ ስልጣንና ኃላፊነት ያለው የለም። የፖለቲካ ድርጅቶች ሚናቸው የህዝብን ጥያቄና ፍላጎት እያደመጡና እያጤኑ መጓዝ እንጂ የራሳቸውን ፍላጎት በህዝብ ላይ የመጫን ፍላጎት የያዙ ሁሉ ህዝባዊውን ትግል ይጎዳሉ እላለሁ። የኢትዮጵያ ህዝብ በሀቅ ለሀገሩና ለወገኑ የሚታገሉ እንደ ኢሃፓ የመሳሰሉ ድርጅቶችን አጥርቶ ያውቃል። የ25 አመታት ውዥንብር በቃ ተብሎ አደናጋሪዎችን ግለል በሉ ማለት የግድ ነው። የትግል ለምድ የለበሱ ታጋዮች እንደ ጉድ እየፈሉ መሆኑን እያየሁ ነው። ትግሉን መረበሽ በሌላና በግልጽ አነጋገር ወያኔን መጥቀም ነውና ሊወገዝ የግድ ይሆናል። የትግሉ ባለቤትና የትግሉ አንቀሳቃሽ የኢትዮጵያ ህዝብ ትግልን እየበጠበጡ ለሚያደፈርሱት ሁሉ በትግሉ ምላሽ እየሰጠ ነው። የበግ ለምድ የለበሱ የስም ታጋዮች ሁሉ ጊዜ እየገፋ በሄደ ቁጥር ያጠለቁት የበግ ለምድ ተበሳስኮ ይወልቅና ተኩላነታቸው ይጋለጣል። ህዝባዊ ትግሉ ያቸንፋል። ታዬ ቶላ ነኝ ከጎላ ሚካኤል።
የዛሬ ፕሮግራማችንን የምናጠናቀቀው ክብረት ተገኝ ከድሬዳዋ በላኩልን መልእክት ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ለእናንተ ይሁን ዘንድ የዘወትር ምኞቴ ነው። ውድ ፍኖታዎች፣ ኢትዮጵያን ለመበጣጠስና ለማፈራረስ ጊዜው ዛሬ ነው ያሉ የባዕድ ጠላቶቻችን እንደ ወያኔ ያሉ አገር በቀል ከይሲዎች በመሯሯጥ ላይ ይገኛሉ። ሁኔታው እንዲፈጠንላቸው ህዝብ እርስ በርሱ እንዲጫረስ የጎሳ፣ የቋንቋ፣ የሃይማኖት፣ የብሔር ግጭቶችን ለመፍጠር ቢሯሯጡም በአንድነትና በወንድማማችነት እህትማማችነት ስር የሰደደ ባህልና ትስስር ያለው የኢትዮጵያ ህዝብ ፈቃደኛ ሊሆንላቸው አልቻለም። በዚህ በኩል ሲከሽፍበት የመከላከያ ኃይሉን እርስ በርስ ግጭቶችን መፈጸሚያና ማባባሻ መሳሪያ እያደረገው ይገኛል። የሶማሌ ልዩ መከላከያ ኃይል የተባለው በተዋሳኝ ወረዳዎች ባሌ ኦሮሞ ተወላጆች ላይ እየወሰደ ያለው እርምጃን መመልከት ይቻላል። የመከላከያ ኃይል የተባለው የታጠቀው መሳሪያ፣ የሚከፈለው የወር ደመስ፣ የሚታደሉት አልባሳቶች የኢትዮጵያ ህዝብ መሆኑን መረዳት እንዴት ተሳናቸው የሚል ጥያቄዎችን የሚያነሱ ወገኖች በርካቶች ናቸው። ደግሞስ እርግጥ ወያኔ በውስጣቸው የጥላቻ መርዝ እየረጨ ለጥፋት ተግባር ቢያሰማራቸውስ የሚገሏቸው ወጣቶች እህቶቻቸውና ወንድሞቻቸው መሆናቸውንስ እንዴት መረዳት የሚችል ህሊና ያጣሉ? የትም አገር መከላከያ ኃይል የህዝብ ልጅ ነው። ከህዝብ አብራክ የወጣ ነው። የመከላከያ ኃይል አገሩንና ህዝብን ከባዕድ ጥቃት ለመከላከል እንጂ መሳሪያውን ወደ ህዝብ አዙሮ ህዝብ ሊፈጅ አይደለም። የዚህ አይነት ተግባር በሞራልም በህግም ያስጠይቃል። እንደኔ እንደ ፍኖተ ዲሞክራሲ ያሉ ተቀባይነትና ተበደማጭነት ያላቸው ሬዲዮኖች የሚከታተሉ ወገኖች ሁሉ በወታደር ውስጥ የተለያዩ ዘዴዎችን በመጠቀም መከላከያው ላይ የማስተማር የማሳወቅ ሥራ መስራት አለባቸው የሚል እምነት አለኝ። መከላከያ ኃይሉም እስከመቼ በወያኔ የጥፋት ተልእኮ እየተሳተፉ እየተባበሩ መኖር ይችላሉ? የወቅቱ የመከላከያ አባላት ጥያቄ መሆን ያለበት የመከላከያ ኃይሉ ከወያኔ ጉረኖ መውጣት አለበት? በየጦር ካምፑ ያላችሁ የመከላከያ ጦር አባላት እርስ በርሳችሁ መነጋገር፣ መወያየት፣ ከወያኔ መረብ ውስጥ መውጫ ዘዴዎችን ማቀድ በተግባር በአሁኑ ጊዜ ትልቅ አገራዊና ህዝባዊ ግዳጅ ነው። በቡድን በቡድን እየሆኑ ከነትጥቅ መውጣት ይቻላል? የህዝብ ትግል ከሚካሄድባቸው ቦታዎች እንዴት መድረስ ይቻላል ለሚለው ጥያቄ የጋራ መፍትሄ መፈለግ ግድ ይላል። ራስንም በቡድን በማደራጀት የራስ ተቃውሞንም በተመቸ ቦታ ጀምሮ ወያኔን መፋለም ይቻላል። ለመደራጀት እንቅፋት የሚሆኑ የወያኔ ጆሮ ጠቢዎችን ማግለል፣ አስፈላጊ ሆኖ ከተገኘም በእነሱም ላይ ተገቢውን እርምጃ መውሰድም ይጠይቃል። በኢትዮጵያ መከላከያ ጦር ውስጥ ያላችሁ ሁሉ ቀጣሪያችሁ ወያኔ ሳይሆን የኢትዮጵያ ህዝብ ነው። ደሞስ ከፋያችሁም የኢትዮጵያ ህዝብ ነው። ስለዚህ ታዛዥነታችሁም ሆነ ተቀጣሪነታችሁ በኢትዮጵያ ህዝብ እንጂ ለወያኔ እንዳልሆነ ተረዱት። ዘላለማዊ ወዳጅና አጋራችሁም የኢትዮጵያ ህዝብ እንጂ ወያኔ እንዳልሆነ በውል ልታጤኑትና ልትረዱት ይገባል። ወያኔ ዘላለማዊ አይደለም። ሁኔታው የጠጠረበትና ቀን የዞረበት ዕለት ፊቱን አዙሮ ጥሏችሁ ሲፈረጥጥ እንደሚችል ቀሪ ወገናችሁና አጋራችሁ የኢትዮጵያ ህዝብ መሆኑን ለአፍታ እንኳ መዘንጋት የለባችሁም። ከህዝብ ጎን መሰለፊያ ጊዜው አሁን ነው። የታጠቃችሁትን የጦር መሳሪያ አፈሙዝ ማዞር ያለባችሁ ወደ ህዝብ ሳይሆን ወደ ወያኔ መሆኛው ጊዜ ዛሬ ነው የሚል መልእክቴን አስተላልፉልኝ ሲሉ ክብረት ተገኝ ከድሬዳዋ ደብዳቤያቸውን አጠናቀዋል። እኛም ዛሬ ያለን የደብዳቤዎች አምድ ፕሮግራም በዚሁ ይጠናቀቃል። ሳምንት እስከምንገናኝ ደህና ቆዩን። የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት።
ምዕራፍ 22 የአውሮፕላን ቀብር። በሙጪ ተራራ ላይ እስከመሸግን ድረስ ጣሊያኖች ሰላም ይሰጡን ይመስላል። የጣላት ሰላይ አውሮፕላኖች በየቀኑ የተራራውን ጫፍ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የራስ ካሳን ጦር ሊያገኙት አልቻሉም። ይሁን እንጂ ደጃዝማች ወንዶሰንን እና የደጃዝማች ጨቡዴን ጦር በደቡብ ምስራቅ አምባራዶም የመሸጋውን በየቀኑ ይደበድቡት ነበር። ጦርነቱ እንደተጀመረ ኢጣሊያን አብራሪዎች ይበሩ የነበሩት ከፍ ባለና አስተማማኝ በሆነ ርቀት ነበር። ቀስ እያሉ የኢትዮጵያ ሰራዊት የያዘው አሮጌና ፋላቀር አውሮፕላን መቃወሚያ ምንም ጉዳት እንደማያደርስባቸው ሲያዩ ዝቅ እያሉ መብረር ጀመሩ። መጨረሻዎቹ የታሳስ ወርቀኖች የጣሊያን አብራሪዎች ዝቅ ብለው በመብረር ትናንሽ ቦምቦች እየጣሉ በጫካ ውስጥ የሚሽለኮለከውን የገበሬ ሰራዊት አውሮፕላኑ ላይ በተጠመደ መትረየስ ይለቅሙት ጀመር። የጣሊያን አውሮፕላኖች 100 ሜትር በማይሞላ ከፍታ ላይ ዝቅ ብለው በሸለቆ ውስጥ ሳይቀር ይበሩ ነበር። ብዙ ጊዜ እንዲህ ዝቅ ብለው እየበረሩ ታች ቆላ ውስጥ ሲደበድቡ ይቆዩና ከፊታቸው ካለው ተራራ ጋር ከመጋጨታቸው በፊት አውሮፕላኑን ሽቅብ ያስነሱታል። አንድ ቀን ታዲያ ስድስት አውሮፕላኖች በዚሁ መልክ ዝቅ ብለው በመብረር እታች ቆላው ውስጥ ያለውን ሰራዊታችንን ሲደበድቡ ቆይተው አምስቱ የአውሮፕላኖቻቸው አፍንጫ ቀናርገው ሲበሩ ስድስተኛው አፍንጫውን አንስቶ ለመብረር ሲሞክር በቂቱ ዘጭ ብሎ ቀረ። ሁለተኛ ጊዜ ለመነሳት ሲሞክር የቀኝ ክንፉን ሰበረ። በዚህ ጊዜ የኛ ሰራዊት ጠመንጃውን እየተኮሰ ቆልቆል ሲንደረደር መንግዝየም የማረሳውና እስክሞት ሊገባ የማይችል ነገር ተፈጠረ። አምስቱ አውሮፕላኖች ከመንገዳቸው ተመልሰው ወደቀውን ጓደኛቸውን ቆልቆል ሲያዩ ቆይተው አንደኛው በጣም ዝቅ ብሎ በመብረር በወደቀው አውሮፕላን ላይ ከ100 ኪሎ ግራም ቦምብ በላይ ጣለበት። ሌሎቹም አራቱ አውሮፕላኖችም ልክ እንደ ጓደኛቸው ዝቅ ብለው በየተራ በመብረር በዚህ በወደቀ ጓደኛቸው ላይ የቦምብ ሸክማቸውን አራገፉበት። ማምሻው ላይ የአውሮፕላን ወደ ወደቀበት ቦታ ወረድኩ። ከዚያ ባለ 3 ሞተር አውሮፕላን ላይ የቀረ ነገር ቢኖር ጥቂት ቁርጥራጭ ብረቶችና እንደ ጎርፍ የወረደ ደም ብቻ ነበር። በኋላ ብዙ ተመሳሳይ ታሪኮችን ሰምቻለሁ። ታህሳስ 16 ቀን የጦር ሜዳ ከበሮዎች ይጎሰሙ ጀመር። ወደፊት መጓዛችን ነው። የተወሰኑ ግድየለሾችና ደፋሮች ገና ማምሻው ላይ ጉዞ ጀምረዋል። በጉዞአቸው ላይ ነጭ ሸማቸውን ለብሰው ሲርመሰመሱ የጣሊያን አውሮፕላኖች ስላዩአቸው እነዚህ የተረገሙ ቆርቆሮዎች እየተመላለሱ የቦምቡን ዝናብ አወረዱባቸው። ከዚህ ክስተት ጀምሮ አውሮፕላኖቹ እየተመላለሱ በሙጃና በደብረ አይኒ መካከል ያለውን መሬት በተደጋጋሚ በትናንሽ ተስፈንጣሪ ቦምቦች ደበደቡት። ዋናው የራሶች ጦር ሁሌም ከመሸ በኋላ ነበር የሚጓዘው። ለጉዞ ይረዳው ዘንድ ከጠዋት ጀምረው ወታደሮች ብዙ ችቦችን ክትክታዎችን እየቀጠቀጡ ያስሩ ነበር። ይህን ለረጅም ሰዓት የሚበራ ችቦ ለኩሶ ሌሊት የሚጓዘውን የኢትዮጵያን ሰራዊት ላየው ሶም የአይን ማራኪ ነበልባል የሚተፋ ዘንዶ ይመስል ነበር። እኛም የጦር ሰፈራችንን ለቀን የመጨረሻውን የራሶች ጦር ተከትለን መጓዝ ጀምረናል። ምንም እንኳ ጀንበር መጥለቅ ብትጀምርም ከኋላችን የቦምብ ፍንዳታዎች ድምፅ ሰማን። አምስት የጣሊያን አውሮፕላኖች ፋናታችን ላይ በረው ሲያልፉ አብራሪዎቹ እንዴት እንዳላዩን ባላውቅም ለቀን የወጣነውን ሰፈር ነበር የሚደበድቡት። ሁለት ሰዓት ጉዞ በኋላም ጨረቃም ከተራራው ጀርባ ገብታ ስለተደበቀች በጨለማ መጓዝ ጀምረናል። ወይ ደግሞ የተከተልነውን የደጃዝማች አበራን ጦር ልንደርስበት አልቻልንም። እኛንም ያጀቡን ወታደሮች ችቦ አልነበራቸውም። አሁን ከተራራው ወርደን ወደ ሰፊው ሸለቆ እየገባን ነው። ፊታችን በርከት ያሉ ወታደሮች ትንሽ አረፍ ብለውና በጉዞው ለመቀጠል ሰብሰብ ብለው እሳት እያነደዱ ተቀምጠዋል። ዋናው ጦር ከፊታቸው መጨረሻ እንደሌለው ዘንዶ እሳት እየተፋ ሲዘገዘግ ከሩቅ ይታያል። ከፊት ለፊታችን ፈረሰኛ ጦር እየሄደ ነው። ከፈረሰኞች መሃል የወጣቱን የደጃዝማች አበራን ድምፅ ለይቼ አወቅኩት። አዎ እሱ ነው። እኔም ሆኔን ከሩቅ ሲለይ አይ ፈረንጆች እያለ ፈረሱን አዙሮ መጥቶ ተቀበለንና ከፈረሰኛው ጦሩ ጋር ተቀላቅለን መጓዝ ጀመርን። ከፈረሰኛው የደጃዝማች አበራ ጦር ጋር ለሁለት ሰዓት ከተጓዝን በኋላ በዛሬው የጦር ሰፈራችን ደረስ። ልክ እኛ በጦር ሰፈር ስንደርስ ወታደሮች ጉዟቸውን አቁመው መተኛት ጀምረዋል። በደረቅ መሬት ላይ ሜዳው መሃል ላይ ደጃዝማች አበራ ድንኳን ቆሟል። እኛ ድንኳን ገና ኋላ ነው። ምንም አይደለም። ሁላችንም በፈረሶቻችን ላይ ሁለት ሁለት ብርድ ልብሶች ጭነናል እና እኛም በደረቁ መሬት ላይ ተኛን። ገና ሸለብ እንዳደረገን እነዚያ መከረኛ ከበሮዎች ይጎሰሙ ጀመር። ቶሎ ተነስተን መጓዝ አለብን። አሁን መንገዱ እየጠበበና አስቸጋሪ እየሆነ መጥቷል። ማዕቀብ ወጥቶ እንደገና ቁልቁል መውረድ። ሰሞኑን የምንነድበት መሬት ተመሳሳይ ነው። ጃዝማች አበራ አሁን ፈረሱን በበቅሎ ለውጦ ጦሩን እየመራ ወደፊት ገሰገሰ። እንዲህ በፍጥነት የሚገሰግሰው የደጃዝማች አበራ ፈረሰኛ ጦር ዙም ሳይቆይ ከእይታችን ተሰወረ። የደጃዝማች አበራን ጦር ፍጥነት መያዝ አቅቶን እንዲህ በብዙ ሺህ አህዮችና የጭነት ከብቶች እግረኛ ወታደሮች ፈረሰኞች ብቻ በሺዎች በሚቆጠሩ ተዋጊዎች መሃል ብቻችንን ቀረን። ሁሉም ይቸኩላል ለጊዜ ለመድረስና ጥሩ ምሽግ ለመያዝና ነክቶ እነዚያ የብረት አሞራዎች መጥተው ሳይደበድቡን ለመደበቅ። እንዲህ ስንጓዝ ገና ወደ ጦር ሜዳ ሰሞኑን ከደረሱ ወታደሮች መሃል ገባን። እንደገመትኩት አላወቁንም። አንዱ ወደ ኋላ ተመልሶ ልክ እንደምሽጥ ከብት አገላብጦ ካየን በኋላ ወደ ሰራዊቱ ወደ ጓደኞቹ ተመለሰ። ሌላው ጠመንጃውን እያቀባበለ ባልደንበት እንድንቆም አዘዘን። የታባቱ ደሞ ፈረንጅ ጣሊያን የታባቱ ያለ መቀበጣጠር ጀመረ። በዚህ መሃል አንድ ጥይት ተተኮሰ። ወታደሮቹ አንዱ መሳሪያው ባርቆበት ይሁን አውቆ ተኩሶብን እንደሆነ አላውቅም፣ ብቻ ጥይቱ ማንኛችንንም ሳይመታ አልፎ ሄደ። አሁን ሁኔታዎች ለኛ አደገኛ እየሆኑ ነው። ልክ እንደገመትኩት እነዚህ አዲስ ወታደሮች ሶስት ፈረንጆች አብረዋቸው እንደሚጓዙ አያውቁም። እናም ጣሊያኖች መስለናቸዋል። የድል ነገር ሆኖ አንድ ጢማም ሽማግሌ ሹም በፈረስ ሆነው ደረሱልን። የካሳ ፈረንጆች ናቸው፣ ተው ተው፣ የካሳ ፈረንጆች ናቸው እያሉ ያንን አዲሱን ጦር አረጋግተው ነፍሳችንን አድነው እሳቸውን ተከትለን እንድንጓዝ አደረጉ። የደጃዝማች አበራን ጦር እስክንደርስበት ሽማግሌውን ሹም ተከትለን ተጓዝ እስከ ጠዋት። ጠዋት ደብረ አይላ በስተምዕራብ የአምባላጌ ወገብ ላይ ደረስ። ካስካሳ በስተሰሜን በኩል ያሉትን የተፈጥሮ ዋሻዎች ሁሉ ይዘው ሰፍረዋል። አሁን ባለንበት ቀበሌ ብዙ የተፈጥሮ ዋሻዎች ባለመኖራቸው የደጃዝማች አበራ ጦር ምንም ዋሻ በሌለው ጫካ ውስጥ ምንም ድንኳን ሳይጥሉ በጋርዮች ሥርዓተ ማኅበር ጊዜ እንደሚኖሩ ሰዎች ሁሉ ዝም ብለው ጫካ ውስጥ ገብተው ሰፍረዋል። የጣሊያን አውሮፕላኖች በተደጋጋሚ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የእኛን የጦር ሰፈር ማግኘት አቅቷቸው እንዲሁ ሲዞሩ ውለው ወደ መቀሌ ተመለሱ። ምሽት ላይ የጦር ሰፈራችን በሰዎች ግርግር ተበጠበጠ። ቢቸግረኝ ከተኛውበት ተነስቼ በሰፈር ያገኘኋቸውን አንድ ሽማግሌ ባላምባራስ ምን ተፈጠረ ስል ጠየኳቸው። ጣሊያኖች እንጣሎን ያዟት እያሉ ጎራዴያቸውን ከወዲያ ወዲህ ያወናጭፋሉ። ተናደዋል፣ በጣም ተበሳጭተዋል። ወዲያው ባላምባራስ ወታደሮቻቸውን ሰብስበው በጨለማ ወደ ራስ ካሳ የጦር ሰፈር ገሰገሱ። ትንሿ የእንጣሎ ከተማ ከአምባራዶን በደቡብ ምስራቅ በኩል የምትገኝ ስትሆን አሁን እኛ ከሰፈርንበት የጦር ሰፈር 5 ኪሎ ሜትር በማይሞላ ርቀት ላይ ነች። ጠዋት በማለዳ ወደ እንጣሎ ገስግሶ ሄዶ የነበረው ሰራዊት ወደ ጦር ሰፈር መመለስ ጀመረ። ማታ ጣሊያኖች እንጣሎን ያዟት የሚለው ወሬ ውሸት ሆኖ ተገኘ። ወይም ይህን ወሬ ያመጣው ሰው ጣሊያኖች አፍጎላን ለመያዝ ሲገሰግሱ ያየ መሆን አለበት። ገና ከመንጋቱ በፊት ጣሊያን አብራሪዎች አይን እጅግ በሚደንቅ ሁኔታ ተሰወርን። 14 ቀን በፊት ራስ ካሳ እያንዳንዱ ወታደር ከመንጋቱ በፊት ድንኳኑን ነቅሎ ወደ ጥሻውና ተራራው እንዲገባ ጥብቅ ትዕዛዝ ሰጥተው ስለነበር የራስ ወታደሮች ማለትም በድንኳን ውስጥ የሚተኙት መንጋቱ በፊት ድንኳኖቻቸውን ነቃቅለው ከደበቁ በኋላ ወደ ተገኘው ዋሻ ይገባሉ፣ አሊያም በየጥሻው ውስጥ ተበታትነው በመደበቅ ቀኑን ያሳልፋሉ። ለዚህም ነበር የራስን ጦር የጣሊያን አብራሪዎች ማግኘት ያልቻሉት። የጣሊያን ጠቅላይ ጦር አዛዥ ጦራችን እንዲህ በይጭቀኑ ወደ ሰሜን ተራሮች ወደ ተምቤን እየከሰገሰ መሆኑን ፈጽሞ አልገመተም። ከተምቤን ሆኖ መቀሌ ያለውን የጠላት ጦር ድባቅ ለመምታት መዘጋጀቱ ፈጽሞ አልመጣላቸውም አልተገለጠላቸውም። አብዛኛው ተራው ወታደርና ብዙዎች ሹማምንት ሳይቀሩ ለምን ገና ከመንጋቱ በፊት ድንኳኖቻቸውን ነቅለው በዋሻዎችና በጫካዎች ውስጥ ገብተው መደበቅ እንዳለባቸው አልገባቸውም። አብዛኞቹ የመሰላቸው የጣሊያን አውሮፕላኖች በሚጥሉት ቦምብ ድንኳኖቻቸውን እንዳይቦጫጨቁባቸው ታስቦ የተሰጠ ትዕዛዝ አድርገው ነው የቆጠሩት። ለዚህም ማስረጃ የሚሆን አንድ አጋጣሚ ገጥሞኝ ነበር። ራስካሳ ልክ ሊነጋጋ ግድም ከድንኳን ወጥተው ከተወሰኑ ወታደሮቻቸው ጋር ወደ አንድ ዋሻ ይሄዳሉ። በጦር ሜዳ የቀሩ ወታደሮቻቸው የራስካሳን ድንኳኖች የግብሩን ድንኳን ሳይቀር ይነቅሉና በጫካ ውስጥ ይደብቃሉ። ጦራችን በሰፈረበት የጦር ሰፈር ሁሉ ሁሌም የማጠፋው የራስካሳ የድንኳን ቤተክርስቲያን ግን እንደቆመች ነው። ድርጊታቸው ቢገርመኝ የወታደሮቹን አለቃ ጠርቼ ለምን የድንኳኗን ቤተክርስቲያን ነቅለው እንዲደብቁ ወታደሮቹን እንደማያዝ ጠየቅኩት። የድንኳኗን ቤተክርስቲያን በመገረም ጠይቀኝና በመቀጠል ይሄ የኛ ጉዳይ አይደለም ጌታው፣ ቤተክርስቲያኗ የእግዚአብሔር ንብረት ናት፣ እግዚአብሔር የራሱን ንብረት ይጠብቃል እና እግዚአብሔር የራሱን ንብረት መጠበቅ ካልቻለ እኛ ተራሟቾች ምን ማድረግ ይቻለናል አለኝ። ብቻ ለረጅም ጊዜ እስኪገባው ድረስ ካስረዳሁት በኋላ ያችን የድንኳን ቤተክርስቲያን ነቅለው እንዲደብቁ ለወታደሮቹ ትዕዛዝ ሰጠ። እያንዳንዱ የኢትዮጵያ ጦር እርስ በርሱ የሚገናኝበት ሬዲዮ አልነበረውም። ራስካሳ ብቻ ናቸው አንድ ሬዲዮ ያለቻቸው። በዚች ሬዲዮ ራስ አዲስ አበባና ደሴ ካለው የንጉሠ ነገሥቱ ጦር ጋር ይገናኛሉ። ይህም የራስ ግንኙነት የሚካሄደው ቤንዚን እስካለን ድረስ በመሆኑ ሰሞኑን ሬዲዮኗ ዝም ብላለች። የነበረንን 6 ቆርቆሮ ቤንዚን ተጠቅመን ጨርሰናል። ራስካሳ ደግሞ በአስቸኳይ ወደ ደሴ ለንጉሠ ነገሥቱ መልእክት መላክ ይፈልጋሉ። እንዲህ መላው ጠፍቶን እያለ በአጋጣሚ ራስዩም መጡና ችግሩን ጠየቁን። ሁሌም መላ አያጡምና ያለውን የቤንዚን ችግር ስንነግራቸው ረዳታቸውን ጠርተው ጣሊያኖች መቀሌ ቤንዚን እንዳላቸው ጠየቁት። እንዴት አራስ ብሎ መለሰላቸው ረዳታቸው ልጅ ተርዳ። ልጅ ተርዳ እስከ ቅርብ ጊዜ ድረስ አስመራ ቆንስል ሆኖ ሲሰራ ቆይቶ ጦርነቱ ሲጀመር አካባቢ መቀሌ ተመልሶ የራስዩም አማካሪ ሆነ። ራስዩም ቤንዚን ጣሊያኖች መቀሌ እንዳላቸው ሲያውቁ ፊታቸው በደስታ እየበራ ሳቅ ብለው 2 የመቀሌ ልጆችን አስጠርተው ቤንዚን ይዘው እንዲመለሱ አዘው ላኳቸው። 2 ወጣት ወታደሮች መቀሌ ተወልደው ያደጉ የመቀሌ አራዶች ስለነበሩ የጣሊያንን ዘቦች በቀላሉ ሸዋውደው መቀሌ መግባት እንደሚችሉ ብዙ ጓደኞቻቸው እያሞጋገሱ እኛንም አጽናኑን። በሁለተኛው ቀን አንዱ የመቀሌ ልጅ አንድ ጀሪካን ቤንዚን ይዞ ሲመለስ ሁለተኛውን ልጅ ጓደኛውን ግን ጣሊያኖች ይዘውት በጥይት ደብድበው እንደገደሉት አረዳን። አሁን መልእክት መላክ እንችላለን።